ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 27 2016 ዓመተ ምህረት ዝግጅታችን ጀመረ።
በሰሜን ኢትዮጵያ ከተጠለው ግጭት የምግብ ዋስትና ጦቱን እያባባሰው ነው።
አምራች ስዋይል ነው በየትኛው መንገድ የሚጎዳ። ለአንድ ሀገር ደግሞ አምራች ስዋይል ለዛው ወጣቱ አፍላው ጉልበት፣ ይሄ ማለት ለአንድ ሀገር ነዳጅ ነው።
የሰማችሁት በኢትዮጵያ ኢኮኖሚክስ ማህበር ከፍተኛ የመጣኔ ሀብት ባለሙያ የሆኑትን ዶክተር አቡሌ ማሃሪ ነው። በዚህ ዙሪያ ዘገባ ይኖረናል።
በፐብሊክ ሴክተር በግል ዘርፉም ከውጭ የሚመጣ ቀጥተኛ ኢንቨስትመንትም እነዚህ በሙሉ ተደማምረው ከፍተኛ የሆነ የመሰረተ ልማት ግንባታ፣ የግል ኢንቨስትመንቶች፣ ፋብሪካዎች፣ እርሻዎች ወይም ደግሞ የአገልግሎት ዘርፍ ላይ ያሉ ኢንቨስትመንቶች፣ ለዛ የሚያስፈልጉ የፋይናንስ አቅርቦት፣ ስራ ለመጀመር የሚያስፈልጉ የኢዝ ኦፍ ዱዊንግ ቢዝነስ ቢባል መሰረተ ልማት፣ በተለይ ደግሞ ጸጥታ፣ እንደዚህ አይነት ቅድመ ሁኔታዎች ከጊዜ ወደ ጊዜ ከባድ ወይም አስቸጋሪ የሆኑ የመጡት ኢትዮጵያ ውስጥ። ስለዚህ ይህ ማጠቃለያ ይሆናል። የፐብሊክን ፕራይቬት ሴክተር ኢንቨስትመንትም የውጭም የሀገር ውስጥም ቀጥተኛና ቀጥተኛ ያልሆኑ ኢንቨስትመንቶች እየቀነሱ ሲመጡ፣ እነዚያ ኢንቨስትመንቶች ደግሞ አዳዲስ የሚፈጥሩት የስራ እድል በዛው መጠን እየቀነሰ ይመጣል።
አሁን ደግሞ የሰማችኋቸው አቶ ሚካኤል አዲስ ይባላሉ። እሳቸውም የምጣኔ ሀብት ባለሙያ ናቸው። በስራ ድርጦት የሚሰቃዩ የዩኒቨርሲቲ ምሩቃን የሚመለከት ሰፋ ያለ ዘገባ ማዘጋጅተናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መስከረም 27 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ዛሬ ባልደረባዬ ደረጀ ደስታ አብሮኝልም፣ በምትኩ ግን አዲሱ የአሜሪካ ድምጽ ባልደረባ አስማማው አየነው አብሮኛ መሻል።
ልክ ነው። ዛሬ ደረጀን ተክቼ በመስተንግዶ አብሬያችሁ ላመሽ ተሰይም ያለው እንደተለመደው በምሽቱ መስኖዳችን ማህበራዊና ኢኮኖሚያዊ ጉዳዮች እንዳስተላለን ዘና የሚያደርጓችሁን ሙዚቃዎችም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የእስራኤል ጦር በሀገሪቱ ግዛት ውስጥ የቀሩትን የሐማስ ተዋጊዎች ጠራርጎ ለማስወጣት እየሰራ እንደሆነ አስታወቀ። ጦሩ ይህንን ያስታወቀው ታጣቂ ቡድኑ በእስራኤል ላይ ድንገተኛ ጥቃት በከፈተበት ማግስት ነው። ጋዛ ሰርጥ ላይ መቀመጫውን ያደረገው ታጣቂ ቡድን ድንገተኛ ጥቃቱን ተከትሎ በመቶዎች የሚቆጠሩ አሸባሪዎች መገደላቸውንና መማረካቸውን አንድ የእስራኤል ወታደራዊ ባለስልጣን እሁድ ዕለት ተናግረዋል። የእስራኤል መከላከያ ኃይል ሐማስ ቅዳሜ ጥቃቱን በከፈተበት ጋዛ ሰርጥ አቅራቢያ በሚገኙ በርካታ ቦታዎች ላይ ውጊያ መካሄዱን አስታውቋል። ቦታዎቹ የሴደሮትን ከተማ ያካትታሉ። የእስራኤል መከላከያ ሰራዊት ቃል አቀባይ ሌተናል ኮሎኔል ጆናታን ኮንድሪክስ ለሲኤንኤን እንደተናገሩት ቅዳሜ ዕለት ወደ እስራኤል የገቡት የሐማስ ተዋጊዎች ቁጥራቸው እስከ 1000 ሊደርስ ይችላል። ይህ በእንዲህ እንዳለ እስራኤል ስለታፈኑት ዜጎቿ ደህንነትና ያሉበትን ስፍራ መረጃ ለማግኘት ከግብጽ እርዳታ እንደጠየቀች ዘ ዋል ስትሪት ጆርናል የተባለው የዜና አውታር ዘግቧል። ሐማስም ሆነ የእስራኤል ጦር ሐማስ የእስራኤል ወታደሮችና ሲቪሎችን ቅዳሜ ዕለት መውሰዱን ቢናገሩም የተወሰዱ ሰዎች ትክክለኛ ቁጥር ግን እስካሁን በውል አይታወቅም። እስራኤል እሁድ ዕለት በጋዛ ሰርጥ ተጨማሪ አጸፋዊ የአየር ጥቃትን ጀምራለች። የሐማስ የስለላ ድርጅት ዋና መስሪያ ቤት፣ የጦር መሳሪያ ማምረቻ ፋብሪካና ሁለት ባንኮች በአጸፋው ጥቃት ኢላማ ከተደረጉት መካከል እንደሆኑ የእስራኤል መከላከያ ኃይል ይፋ አድርገዋል። ሐማስም በበኩሉ ቴላቪቭን ጨምሮ ወደ ተለያዩ ከተሞች ሮኬቶችን በመተኮስ ሌሊቱን ጥቃቱን ቀጥሏል። የእስራኤልን ግዛት በምድር በባህርና አየር በኩል ጥሰው የገቡት ታጣቂዎች በትንሹ 250 እስራኤላውያንን ሲገድሉ ከ1000 በላይ ደግሞ እንዳቆሰሉ ተነግረዋል። የፍልስጤም ጤና ሚኒስቴር በበኩሉ 20 ሕፃናትን ጨምሮ በጋዛ 256 ሰዎች መገደላቸውን፣ 121 ሕፃናትን ጨምሮ 1788 ሰዎች መጎዳታቸውን አስታውቋል። ፕሬዚደንት ጆ ባይደን በመቶዎች የሚቆጠሩ እስራኤላውያንን የገደለውን ሐማስ መሩ ያልተጠበቀ ጥቃት አውግዘዋል። ክስተቱ ተቀባይነት የሌለውና ልብ የሚሰብር መሆኑን የተናገሩት ባይደን ዋሽንግተን ለእስራኤል ጠንካራ ድጋፍ እንደምታደርግ በድጋሚ አረጋግጠዋል። ባይደን ይህንን መልእክት ለማስተላለፍ በዓለም ዙሪያ እንዳሉትና ብዙዎቹ እስራኤላውያንና አይሁዶች ሁሉ ለአንድ ሳምንት የሚረዝመው የሱከስ ሃይማኖታዊ በዓል አከባበር በማገባደድ ላይ ለነበሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር መነጋገራቸውን አስታውቀዋል። ከዮርዳኖስ ንጉሥና ከአሜሪካ ከፍተኛ የደህንነት ባለሥልጣናት ጋር መነጋገራቸውም ተሰምተዋል። አንድ ስማቸው ያልተገለጸ የባይደን አስተዳደር ከፍተኛ ባለሥልጣን ዋይት ሀውስ ቀኑን ሙሉ የፍልስጤም ባለሥልጣናትን ቱርክ፣ ግብፅ፣ ሳውዲ አረቢያ፣ ጀርመን፣ እንግሊዝና ጣሊያንን ጨምሮ ከከፍተኛ ባለሥልጣናትና መሪዎች ጋር ሲነጋገር መዋሉን በስልክ ለዘጋቢዎች አስታውቀዋል። በሰሜን ምስራቅ ህንድ በደረሰ የጎርፍ አደጋ ቢያንስ 77 ሰዎች መሞታቸውን ባለሥልጣናት ገለጹ። የውሃው መጠን አሁን ላይ እየቀነሰ ቢሆንም ጎርፉ መንገዶችና ድልድዮችን በመውደሙ በሺዎች የሚቆጠሩ ሰዎች ከአገልግሎቶች እንደተቆራረጡ ተነግረዋል። ከፍተኛ ከፍታ ያለው የበረዶ ሐይቅ ድንገት መፈንዳቱን ተከትሎ ነበረ ኃይለኛ ጎርፍ ሲኬም ግዛትን ረቡዕ ዕለት ያጥለቀለቃት። ተመራማሪዎች በአየር ንብረት ለውጥ የተነሳ የዓለም ሙቀት እየጨመረና የበረዶ ግግር እየቀለጠ ባለበት በአሁኑ ወቅት ተመሳሳይ አደጋዎች በሂማሊያ አካባቢ እየጨመሩ እንደሚሄዱ አስጠንቅቀዋል። እስካሁን ድረስ 29 አስክሬኖች ከሲኪም ግዛት የተለያዩ ስፍራዎች እንደተሰበሰቡ የግዛቲቱ የእርዳታ ኮሚሽነር አኒላጅ ራይ ለኤፍፒ በስልክ ተናግረዋል። በአጎራባች ምዕራብ ቤንጋል ግዛት የጀላምፑር ወረዳ ፖሊስ ለአጃንስ ፍራንስ ፕሬስ እንደገለጸው ሌሎች 48 አስክሬኖች ተገኝተዋል። ወደ 100 ያክሉ ደግሞ የገቡበት አልታወቀም። በጎርፍ ከተመታ ከአራት ቀናት በኋላ በቴስታ ወንዝ ላይ ያለው የውሃ መጠን ወደ መደበኛው ተመልሷል ሲል የሲኪም ግዛት የአደጋ መቆጣጠሪያ ክፍል ባለስልጣን ለኤፍፒ ተናግረዋል። በጎርፍ አደጋ መፈናፈኛ አጥተው የነበሩን ከ250 በላይ ሰዎች መታደግ መቻሉን ጽህፈት ቤቱ አስታውቋል። አድማጮቻችን ለምሽቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ዝግጅቶች ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 27 2016 ዓመተ ምህረት የመስተዋት ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ቀደም ብዬ አዲሱ የአሜሪካ ድምጽ ባልደረባ ብዬን ያስተዋወቅኩ ግን እኮ በባልደረባነት አብረን ከረምን አይደል?
እርግጥ ነው የመስተዋት ዝግጅታችን ታዳሚዎች ጋር የተዋወቅኩት ዛሬ ቢሆንም የአሜሪካ ድምጽን ከተቀላቀልኩ 7 ወራት አልፎኛል።
7 ወራት ዋሽንግተን ዲሲ ከመጣህም ያንን ያክል ጊዜ ያስቆጠርክ ማለት ነው። ታዲያ ካሁኑ ምን ናፈቀ?
ያ ሊሊ ወደ 8 ወር አካባቢ ይሆናል እንግዲህ ዋሽንግተን ዲሲ ከመጣው። ከዛ ከመጣው በኋላ በአገር ቤት ብዙ በዓላት ተከብሯል። ከአገር ውጭ አከበርኩ። በተለይ በቅርቡ የተከበሩት አዲስ አመት ከተራን መሳሰሉ የአደባባይ የሚከበሩ በዓላት ሲመጡ ያው አገር ቤት መናፈቁ አይቀርም። ምክንያቱም ቤተሰብ ሲገናኝ ማህበራዊ ቅርርቡና አብሮነቱ ሁሌም ትዝ ማለት አይቀርም። ግን ያው እዚህ የኛ የሥራ ቦታ የሚገኝበት ዲሲና አካባቢው በርካታ ኢትዮጵያውያን ስለሚኖሩ የበዓሉ ድባብ ተቃራቢ ነው።
ትክክለ እኔም የምጋራህ ስሜት ነው። እንደውም አብሮነቱ ስትል ምን ትዛለኝ፣ ባለፈው አመት በድንገት ህይወቱ ያለፈው ተወዳጁ ድምጻዊ ማዲንጎ አፈወርቅ አንደኛ ሙት አመት በልዩ ልዩ ዝግጅቶች ሲታሰብ ነበርና እንደነዚህ አይነት ያሉ የሐዘን ጊዜያት የበዓላት እንዳልካቸው እና ሌሎች የደስታ ወቅቶች ናቸው ከሀገር መራቅህን ሆድህን ባርባርም ያሰኙት።
ልክ ብለሻል ሊሊ። ግን ማዲንጎ ካንሳን ላይቀር እኛም አንደኛ የሙት አመቱን በማሰብ ዝግጅታችን ከሱ ስራዎች ባንዱ ለምን አንጀምርም?
በጣም ደስ ይለኛል። እንደውም አቅሜን የሚለውን ዘፈኑ እጅግ ከመወዳቸው ዘፈኖቹ መካከል አንዱ ነው።
እኔም በጣም የምወደው ዘፈን ነው። የሙዚቃው ሶድላት ከሚለው ሶስተኛ አልበሙ መካከል ነው። እንግዲህ በሞት መለየት መቼም ከልብ የሚወጣ ነገር ስላልሆነ አሁንም ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ መጽናናትን እየተመኘን ማዲንጎ ይቀጥላል።
ያለ ከተጫወታቸው ተወዳጅ ዜማዎች ውስጥ አቀሜን አውቀው ይመስል ያለ በተጫወተው ሙዚቃ ዝግጅታችንን ጀምረናል። አሁን ወደ መጀመሪያው ቅንብራችን እንለፍ።
ግጭት ያጠላበት ግብርና የተባበሩት መንግስታት ድርጅት በሰሜን ኢትዮጵያ የቀጠለው ግጭት ያስከተለው የህዝብ መፈናቀል፣ የእንስሳት መጥፋትና የሰብል ውድመት የምግብ ዋስትና ጦቱን ሊያባብሰው እንደሚችል በቅርቡ ይፋ ባደረገው ሪፖርት አመላክቷል።
በተለይ በዋናነት እህል አምራች በሆነው የአማራ ክልል የሚካሄደው ግጭት ከዘረጥረትና ከግብአት ዋጋዎች መናር ጋር ተደምሮ በአጠቃላይ የሀገሪቱ የምግብ ዋስትና ላይ ከፍተኛ ተጽዕኖ እንደሚያሳርፍም ባለሙያዎች ገልጸዋል።
በክልሉ የሚኖሩ ገበሬዎችም በፌደራሎችና በክልል ሚሊሻዎች ከሚካሄደው ግጭት የግብርና ስራዎቻቸው ከመስተጓጎል ባሻገር የንግድ እንቅስቃሴዎችን በመክታቱ ችግር ውስጥ መውደቃቸውን አመልክተዋል። እንግዲህ አንቺ በክልሉ የሚገኙ አርሶ አደሮችና የግብርና መጣናዎች የሚተነትኑ ባለሙያዎችን አነጋግረሽ ያሰናደሽው ዘገባ ቀጥሎ ይቀርባል።
አቶ ጌታቸው ጫኔ በባህር ዳር ዙሪያ ወረዳ ይነሳ 3 ቀበሌ የሚኖሩ አርሶ አደር ናቸው። በየአመቱ በማሳቸው ላይ በሚሰበስቡት የማሽላና ዳጉሳ ምርትም 9 ልጆቻቸውን ያሳድጉ ነበር። ዘንድሮ ግን አርሶ አደሩን በገጠመው የማዳበሪያ ጦትና በሀገሪቱ የመከላከያ ኃይልና በፋኖ ታጣቂዎች መካከል የተስፋፋው ትጥቃዊ ግጭት ምክንያት ምርታቸው ከግማሽ በላይ መቀነሱን ይገልጻሉ።
አሁን ግርና ያው ዘንድሮ እንደሚታወቀው ያው ከፍተኛ የማዳበሪያ ጦት አለ። ታዲያ ያው ሲቀጥል ያው እንደሚታወቀው ደግሞ ማዳበሪያ መንግስት ያቀረበ ቢሆንም በወረዳ አመራርና በዞን አመራር ወቀበሌ አመራር ምክንያት ያው ለክልል ነጋዴ በመሸጡና አርሶ አደሩ እስከ 12000 ብር እየገዛ ማሽላ ቢዘራም ያው ሀብት ንብረቱን እየጨረሰ በመሆኑ በዚያ ቦታ አሁን ማሽላ አዝመራና የተለያዩ አዝመራዎች 40% እየቀነሱ መሆኑ ይታወቃል።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ በሐምሌ ወር ባወጣው ሪፖርት አማራ ክልልን ጨምሮ በኢትዮጵያ የመኸር ወቅት አምራች በሆኑ አካባቢዎች በዘንድሮ ወርሃ ክረምት ማሳዎች ታርሰው ለዝርት ዝግጁ ቢሆኑም አብዛኞቹ በዘር እንዳልተሸፈኑ አስታውቆ ነበር። ተቋሙ ለዘር ወቅት ማለፍ ምክንያት አድርጎ ከገለጻቸው ዝርዝሮች መካከልም የግብአት እጥረትና በሀገሪቱ የተስፋፉ ግጭቶች ተጠቅሰዋል። በግንቦት ወርም በአማራ ክልል ምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ የሚኖሩ አርሶ አደሮች የገጠማቸውን የማዳበሪያ እጥረት ተቃውሞ ተደጋጋሚ ሰልፎች አካሂደው ነበር። የአማራ ክልል ግብርና ቢሮ በወቅቱ በሰጠው ምላሽም በፌደራል ደረጃ ለክልሉ የተደረገው ግዢ በተለያዩ ምክንያቶች ወደ ክልሉ ሳይደርስ መዘግየቱን ገልጿል። አቶ ጌታቸው እንደሚሉት ግን ያፈር ማዳበሪያው በአካባቢያቸው ሲደርስ ለነጋዴዎች በመሸጡ አርሶ አደሩ ቀድሞ በ2000 ብር ይገዛ የነበረውን ማዳበሪያ እስከ 12000 ብር ድረስ እንዲገዛ ተገድዷል። በነሐሴ ወር በክልሉ በተቀሰቀሰው ግጭት ምክንያት ደግሞ የባንክ አገልግሎት በመቆሙ አርሶ አደሩ ብሩን በወቅቱ ማውጣትና ማዳበሪያውን መግዛት አልቻለም። ይህም በምርት ላይ ከፍተኛ ተጽዕኖ አሳድሯል።
ግባቱን ያኔ አርባይ ወር በነጋዴ ወር ደግሞ ዛኔ መንግስት አስቆማለሁ ብሎ ማዳበሪያ እንዲሸጥ እንዳይለወጥ በሚል አስቆመው። ወዚያ ሲቀጥልም ደግሞ የአማራ ድርድር ተዘፍቶ የጦርነቱ ምክንያት አርሶ አደሩ ብሩ በባንክ ላይ እንዳለ ባንክ ላይ ብር ሳያወጣ ተያያዘ። በግል እንኳን ለመግዛት ከተዘጉ በኋላ ብር ጭቤ ከዚያ መጨረሻ ለወቅት ያለፈበት በኋላ ነጋዴው ብር ሊልከትለት ማለፈ በኋላ ሊደረግለት ማለት ነው ሊቀበለው አልቻለ። ስለዚህ አሁን አዝመራው ከዚህ የተነሳ ነው ጥቅም አልባ ሆኖ የቀረው።
በኢትዮጵያ አምራች ከሆኑ አካባቢዎች አንዱ በሆነው የአማራ ክልል የደረሰው ተደራራቢ ችግር በአርሶ አደሮቹና በክልሉ ላይ ብቻ ሳይሆን በሀገሪቱ አጠቃላይ ምርት ላይ ከፍተኛ ተጽዕኖ እያደረሰ መሆኑን የግብርና ኢኮኖሚ ተንታኞች ይገልጻሉ። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ የሆኑት ዶክተር አቡሌ ማሃሪ እንደሚያስረዱት እንደ ኢትዮጵያ ያሉ ዋነኛ ምርታቸው በግብርና ላይ የተመሰረቱ ሀገሮች ለምርት ወሳኝ የሆኑት መሬት፣ የሰው ኃይል፣ ዘርና ሌሎች ግብአቶች በተለያዩ ምክንያቶች አደጋ ላይ ሲወድቁ የሀገር ኢኮኖሚም ለተጽዕኖ ይጋለጣል።
ሰላምና መረጋጋት ከሌለ እነዚህን ቅድም ያልናቸው ግብአቶች በአንድ አምጥተን ምርት ለማምረት አይቻልም። ያን ምርት ካላመረትን ደግሞ በቀጥታ ወደ ኢኮኖሚ የሚገባውን የሀገሪቱ ጠቅላላ ምርት ወይም ጂዲፒ የምንለው በቀጥታ ይጎዳል ማለት ነው። ምክንያቱም የአንድ ሀገር አጠቃላይ ምርት የሚለካው በዛ አመት ውስጥ የተመረቱ የአገልግሎቶች እና በዋናነት ደግሞ እንግዲህ እኛ እንደምናውቀው ከ30% የሆነውን የሀገራችንን ጠቅላላ ምርት ኮንትሪቢዩት የሚያደርገው ግብርናው ነው። ከግብርናው ደግሞ እንግዲህ አዝርዕት ምርት የምንለው ወይም በአብዛኛው በኦሮሚያና በአማራ ክልል የሚመረተው የአዝርዕት ምርት ከፍተኛውን ድርሻ ይወስዳል። ስለዚህ በዛ በምርታማ በሆነው አካባቢ ሰላምና አለመረጋጋት መኖሩ በቀጥታ ላይ ሊያስቸግር የሚችለው ምንድን ነው? አንደኛ ቅድም እንዳልኩሽ የሰው ኃይል አንድ አምራች ኃይል ነው። አምራች ኃይሉ ተረጋግቶ መስራት አይችልም።
ጤፍ፣ ማሽላ፣ ዳጉሳ፣ በርበሬና ባቄላ የሚያመርቱት የባህር ዳር ዙሪያ አርሶ አደሮች በአማራ ክልል እየተካሄደ ያለው ግጭት ከመቀስቀሱ በፊት እስከ 200 ኩንታል ድረስ ያመርቱ እንደነበር የሚያስታውሱት አቶ ጌታቸው በዘንድሮ ምርት ግን አንድ አርሶ አደር ከ25 ኩንታል በላይ ማግኘቱን ይጠራጠራሉ።
አይ አንድ ገበሬ አሁን እስከ 100 የሚያገኘዋል፣ 200 የሚያገኘዋል ወደ ሌላኛ ገበሬ ያገኘዋል። ማሽላ ያገኘዋል ወደ ሌላ ገበሬ ዙባ ዙሪያ ወርዳው ነው። አሁን አይገኝም ራሱ 20 ሜትሮ በላይና 25 ሜትሮ በላይ አያገኝም አሁን።
ወራሚ ተብሎ በሚጠራው ቀበሌ ነዋሪ የሆኑት አቶ ነቱ ሙጪም በአማራ ክልል አሁን እየተካሄደ ያለው ግጭት በሌሎች የገጠር አካባቢዎች ላይ እያደረሰ ያለውን ያክል ተጽዕኖ እሳቸው በሚኖሩበት አካባቢ አያድርስ እንጂ የምርት መቀነስ ግን ማስከተሉን ይገልጻሉ።
አርሰን ጨርሰን ነበረ እና እኔስ ያውም አንድ ቀኑን በመጨረሻ ላይ እዚያው ላይ ጦርነት ተከፍቶ ነው እዚያ ላይ በቃ ቅላተ ብዬ እስከ ባለቤት እስከ ልጆች ስጎለጉለ መጨረሻ ላይ አይ እንደዛ ሩጫ ግን አመለጥኩኝ። ከዛ ሩጫ ቢያገባው እንደገና ያ እርሻ ሳይዘራ ግን ሳምንት ቆየ። ያው ዘራሁትኝ እና ግን እህሉ ይለያል። ያኛው የቆየውና ያኛው መጀመሪያ ዘራት ይለያል። እህሉ ቁመቱ ላይም ላይም አያያዙም ይለያል።
በፌዴራል መንግስትና በአማራ ክልል በሚንቀሳቀሱት ሚሊሻዎች መካከል አሁን እየተካሄደ ያለው ግጭት ከመጀመሩ በፊት ለሁለት ዓመት በሰሜን ኢትዮጵያ የተካሄደው ግጭትም በክልሉ ግብርና ላይ ከፍተኛ ጉዳት አድርሶ ነበር። በጦርነቱ ወቅት የግብርና ቢሮዎችን ጨምሮ የምርምር ተቋማት፣ የእህል መጋዘኖችና የአርሶ አደሩ እርሻዎች መዘረፋቸውንና መውደማቸውን ክልሉ አስታውቆ የነበረ ሲሆን አምራቹ ህዝብ በጦርነቱ ለህልፈትና ለጉስቁልና መዳረጉንም አመልክቷል። በተለይ አብዛኛው ወጣት በሆነው አምራች ኃይል ላይ የደረሰው ይህ ጉዳት በምርትና ምርታማነት ላይ ቀጥተኛ ጉዳት እንደሚያስከትል ዶክተር አቡሌ ያስረዳሉ።
አምራች የሰው ኃይል ነው በየትኛው መንገድ የሚጎዳው። ለአንድ ሀገር ደግሞ አምራች የሰው ኃይል እዚያውም ወጣቱ አፍላው ጉልበት፣ ይሄ ማለት ለአንድ ሀገር ነዳጅ ነው። ይህንን ያለንን ነዳጅ መጠቀም ብርሃን እንዲሰጠን ማድረግ እንችላለን ወይም ደግሞ እሳት ለኩሰንበት ልናጠፋው እንችላለን። ስለዚህ አሁን እየሆነ ያለው አምራቹን ኃይል እያጣነው ነው። ይህንን አምራች ኃይል በማጣታችን በሀገሪቱ ላይ በረጅም ርቀት የምርትና ምርታማነትን በቀጥታ ሊጎዳው ይችላል። ምክንያቱም ቅድም የመጀመሪያ እንደገለጽኩልሽ ለአንድ ሀገር ምርትና ምርታማነት ለማደራጀት እና ለማሳደግ ዋናው መሰረታዊ ነገር አንዱ ሰው ነው። ከሰው ደግሞ አምራች የሰው ኃይል ነው። ስለዚህ በጦርነቱ የሚጎዳው አምራች የሰው ኃይል ማምረት የሚገባው የሰው ኃይል ስለሆነ ለሀገሪቱ ከፍተኛ ኪሳራ ነው። ያ ደግሞ ምርትና ምርታማነትን በቀጥታ ይጎዳል።
በአማራ ክልል የተስፋፋው ውጊያ የግብርና ስራዎችን ከማስተጓጎል ባሻገር የንግድ እንቅስቃሴዎች ላይም ጥላውን አጥልቷል። በክልሉ የታወጀው የአስቸኳይ ጊዜ አዋጅ በጣለው የሰዓት እላፊ፣ በጸጥታ ችግርና ሌሎች እንቅስቃሴ ገደቦች ምክንያት ምርቶችና ሸቀጣ ሸቀጦች እንደ ልብ መዘዋወር ባለመቻላቸው ከፍተኛ የኑሮ ውድነት ተፈጥሯል። በአሁኑ ሰዓት ችግራችንን ለማለፍ ለክፉ ቀን ያስቀመጥነውን እህል ለገበያ ለማቅረብ ተገደናል የሚሉት አቶ ጌታቸው ገበያ ደርሶ ለመመለስ በራሱ ግን ድፍረት ይጠይቃል ይላሉ።
እንግዲህ በጣም ከባድ ነው። አሁን ጸጥታውን በተመለከተ ያለውበት ቦታ ላይም ከፍተኛ ችግር ላይ ያለ አርሶ አደሩ እንደፈለገው ሁሉ እህል መሸጥ ማቅናት አይችልም። ያው በየጊዜው ፍሻ አለ። እኛ አሁን እየተጋገርን የደፈረ ጎበዝ ነው። ሁሉም ይወደድ የቻለ ህዝቡም ወጥቶ መሸመጋና አርሶ አደሩ ወስዶ ሁሉን ማቅናት ስለማይችል ስለሚፈራ ነው ተሾልከን እየሄድን በድፍረት ይኸውም እንዲህ እያደረግን በከፍተኛ ዋጋ ሽጠን ምንመጣል።
ይህ ብቻ አይደለም። ግጭቱ ራሱ በቀጥታ በታረሰው ማሳ ላይ ጉዳት እያደረሰ መሆኑንና አርሶ አደሮችም በተባራሪ ጥይት እየሞቱ መሆናቸውን የሚገልጹት አቶ ጌታቸው አርሶ አደሩ ሰላም እንዲወርድ አጥብቆ እንደሚመኝ ይገልጻሉ።
ከመነሳቱ ባሻገር አሁን ወደ አርሶ አደሩ ማሽላ ውስጥ የሆነ ጥቅምጥሬውን የሚጌጥበት ሁኔታ ነው ያለ። እኛ አሁን እህል ከማጣታችን አሻገር እኛ ወደፊት ሲወደ ህይወታችን ስጋት ላይ አድሮብናል። እንዲያው እርቀ ሰላም ቢፈጠርና የዓለም መንግስትም እጁን አስገብቶበት ወደ እርቀ ሰላም ቢመጣ የሚል ነገር ነው ያለኝ። እንደኝ
ይህ የእንቅስቃሴ ገደብ በሩሲያና ዩክሬን ጦርነት ምክንያት ከተፈጠረው የእህል እጥረት ጋር ተያይዞ በዋጋ ንረት ላይም ከፍተኛ ተጽዕኖ ማድረሱን እንደቀጠለ ነው። ለምሳሌ ከአንድ ወር በፊት አዲስ አበባ ውስጥ በ8000 ብር ይሸጥ የነበረው አንድ ኩንታል ጤፍ አሁን 15000 ብር ገብቷል። በአሁኑ ሰዓት ያልጨመረ ነገር የለም የሚሉት የስድስት ልጆች አባት የሆኑት አቶ እውነቱም ቤተሰባቸውን በቅጡ ለማስተዳደር እየከበዳቸው መሄዱን ያስረዳሉ።
እህሉም ውድ ነው። በአሁኑ ሰዓት ምን ያልጨመረ ነገር የለም። ብር አልሰራም። እናትዬ ብር አይሰራም።
በጉዳዩ ላይ ከአማራ ክልል ግብርና ቢሮና ከክልሉ አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ዶክተር አቡሌ በአምራቹ አካባቢ ያለው የሰላም እጦት ከእንቅስቃሴ ችግር ጋር ተዳምሮ በዋጋ ንረት ላይ ትልቅ አስተዋጽኦ ማድረጉን ያብራራሉ። ሆኖም በአጭር ጊዜ ሰላም ማምጣት ከተቻለ በቀጣዮቹ የዝናብ ወቅቶች ምርት ማስገባት ይቻላል ይላሉ።
እንግዲህ አሁን ላይ ያለው ኮንፍሊክት እንደ ፉል ፍሌጅ ዋር እንደምንለው ጦርነት በየቦታ ፈንጂ እየተቀበረ መሬቱን ለማጽዳት ጊዜ የሚያስወስድ አይደለም። ችግሩን መፍታት በአጭር ጊዜ መፍታት ከተቻለ በሚቀጥሉት ዓመታት ምናልባት በወራት በኋላ በሚኖር የዝናብም ይሁን ምናልባት አግሬሲቭሊ ከተሰራም በመስኖም በመጠቀም ቢሆን አሁን ባዶ የሆኑትን የሆነው መሬት ወደ ምርት የማስገባት እድሉ ሰፊ ነው።
የአማራ ክልል ግብርና ቢሮ በ2015 ዓ.ም የምርት ዘመን ከክልሉ የበልግ አብቃይ አካባቢዎች ከ4 ሚሊዮን ኩንታል በላይ ምርት ለመሰብሰብ ማቀዱን ሰኔ ወር ላይ አስታውቆ ነበር። የተባበሩት መንግስታት ድርጅት ባወጣው ሪፖርት ግን በክልሉ በዘር የተሸፈነው መሬት 50% ብቻ መሆኑን አመልክቷል። በክልሉ አብዛኛው ቆላማ አካባቢዎች በተከሰተው ድርቅ ምክንያትም 2 ሚሊዮን የሚሆነው የክልሉ ሕዝብ እርዳታ ፈላጊ ሆኗል። ይህ ሁኔታ በኢትዮጵያ ጠቅላላ ምርት ወይም ጂዲፒ ላይ ለረጅም ጊዜ ጥላውን እንደሚያጠላ የዘርፉ ባለሙያዎች አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት መስኖዳችን እየተከታተላችሁ ያላችሁት በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። አሁን ለምሽቱ ወዲያዝ ነው ሁለተኛው መሰናዷችን ነው የምናልፈው። የዩኒቨርሲቲ ምሩቃን በስራ አድልጦት እየተንገላቱ ነው። በኢትዮጵያ የዩኒቨርሲቲ ትምህርታቸውን በከፍተኛ ውጤት አጠናቀው የተመረቁ ወጣቶች በየሙያ መስካቸው ስራ ማግኘት እንዳልቻሉ ለአሜሪካ ድምጽ ተናግረዋል። አስማማው እንግዲህ እነዚህን ተመራቂዎች አነጋገርካቸው አንተነህና በዋናነት እንደ ችግር የሚያነሱት ምንድነው?
ተማሪዎቹ በከፍተኛ ውጤት በነመረቅም ባገኙት ለኛ የሚሆኑ በተማርንባቸው ትምህርት ዘርፎች ያሉ የስራ እድሎች የሉም ለሚሉት ተማሪዎች
እንግዲህ ተነሱን በተጨማሪ በዚሁ ጉዳይ አነጋገርካቸው የፋይናንስና የመጣኔ ሀብት ባለሙያው አቶ ሚካኤል አዲስም እንዲሁ በአሁኑ ወቅት ስራ አጥነት ከኢትዮጵያ የማክሮ ኢኮኖሚ ፈተናዎች አንዱ ስለመሆኑ አስረድተውሃል። በተጨማሪም ደግሞ በመንግስት በኩል ለዘንድሮ በጀት አመት በጸደቀው በጀት ለስራ ቀጠር የሚሆን አለመያዙን በገንዘብ ሚኒስትሩ በኩል ማስተዋወቁን ጨምረ ወደ አዘጋጀው ዘገባ ነው በተከታይ የምናልፈው።
ደረጃ አለሙ የ26 አመት ወጣት ነው። ከዩኒቨርሲቲ ከተመረቀ 2 አመታት ማልፈውታል። በእነዚህ አመታት ውስጥ በተመረቀበት የህግ ትምህርት ስራ ለማግኘት ብዙ ጥረት ለማድረግ የሚናገረው ደረጃ ውጤቱ ግን ተስፋ አስቆራጭ ነው ይላል።
ዩኒቨርሲቲ 5 አመት ተምሬ በህግ ነው ግራጁዌት ያደረኩት እና የተለያዩ ድሎችን ሞክሬ ነበር። ማለትም ያው በመንግስት የተዘጋጁ ድሎች ነበሩ። ይሄ አቃቢ ህግነት እጩ አቃቢ ህግነት ምናም ነገር ወደ ሌላ ለመሸጋገር ምናም ይደረጉ ሙከራዎች ነበሩ። ምጡ ማስተዋወቂያዎችም ነበሩ። ና ስራዎችን ለማግኘት ሞክሬ ነበር። በግልም አንዳንድ ስራዎችን መንቀሳቀስ ጀምሬ ነበር። ይሄ ግጹ ፍግ ማማከረ ነገሮችን ግን አሁን ባለው ነገር ተመረቀ ስራ ማግኘት ማለት በጣም ነው የሚከብደው። ሌላ ሰው አሁን ከዚህ በኋላ ሄዶ ህግ ለመማር ወይ ደግሞ ሌላ ነገር ለመማር እንዴት ነው ብሎ የሚያማክረኝ ሰው ነው አሁን ተማራ ልለው ባለው ነገር እነሱ ነግረ ማለት ነው። ምክንያቱም እኔ ለይስ ያየሁት ነው ተምሬ አሁን በጥሩ ውጤት 3.5 አምጥቼ ነው የተመረኩት በህግ ማለት ነው። ግን ደግሞ ወጣቱ ያለው ነባራዊ ሁኔታ እዚህም ሆነ ራሱ ማስተዋወቂያ መጣው ለስም ነው ቀድሞ ማን እንደሚገባ ማን እንደሚተካም ነው ያቆታል ማስተዋወቂያ ሲወጣ ገና ማለት ነው። ግን ግዴታ ፎርማሊቲው ማሟላት ስላለባቸው ነው ማስተዋወቂያ ብለው የስራ ቀጠር ብለው ይለጥፋሉ የመንግስት መስሪያ ቤትም ቢሆን። ግን ማን እንደሚገባ ምናም ቀድሞ ያቆታል ውስጥ ለ ማለት ነው። ስለዚህ እንደዚህ አይነት ነገሮችን እያየ እንዴት ነው ሌላ ያንተን ታናናሾችን አፕሪሼት አድርገ ተማሩ ምናምን ብለህ ልትመክር የምትችለው በምን ሁኔታ ነው? እና ትልቅ የሞራል ውድቀት ነው የሚኖር ማለት በአካባቢው ዘንድም ተመርቀ ምናምን መልሰህ እዛው ሰፈር ነው የምትውለው። እንደዚህ አይነት ነገሮች በጣም ትልቅ የሞራል ውድቀትና ትልቅ ጫና ይፈጥርባል። ኢኮኖሚካሊ በተለይ ኢኮኖሚካሊና ሞራሊ በጣም ትጎዳለህ።
በዘንድሮ አመት ኳቸሞ ዩኒቨርሲቲ በማርኬቲንግ ማኔጅመንት እንደተመረቀች ለአሜሪካ ድምጽ የገለጸችው ራይል ሲሳይ ከፍተኛ ውጤት በማምጣት የሜዳሊያ ተሸላሚ ስለመሆኗም ትናገራለች። ዘንድሮ ለመጀመሪያ ጊዜ የተሰጠውን የሞጫ ፈተና በማለፍ ስራ የማግኘት ተስፋ ይዛ እንደተመረቀችም ገልጻለች። በስራ ፍለጋ ያሳለፈቻቸው 2 ወራት ግን ይህን ተስፋዋን ይዛ እንድትቀጥል የሚያስችላት አይመስልም።
በጣም ተጨናንቀን እየተፈተን ነው መናልፋል መሰለን ነበር እና አብዛኛው ፐርሰንት ተማሪ ወድቋል እና ያለፍነው በጣም ጥቂት ፐርሰንት ነን እና ይሄ ሲሆን ደግሞ ቢያንስ አለ አይደል የሆነ እድል እናገኛለን ብለን አስበን ነበር። መንግስት በኩል የሚመቻች አለ አይደል እንደዛ አይነት ነገር አስበን ነበር እና የተበኩትና የሆነው ግን አንድ አይደለም። እነሱን ለምንናገር በጣም ወዲያውኑ ስራ ማገኝ መስሎኝ ነበር እና አሁን ላይ ያለው ነገር ደግሞ ብዙ ቦታ አፕላይ አድርጌያለሁ እንደ ስካውን አንድ 6 ቦታ ምናምን አፕላይ አድርጌያለሁ ስካውን እንትን ያለኝም የለም። ታው ገና ብሆንም ግን እንደ ያለውን ባራ ሁኔታስ ነው አለ አይደል የሚያስቸግር ነው በጣም ትንሽ ያስቸግራል ስራ ለማግኘት ነው። እኔ እንዳሰብኩት አይደለም እኔ ቀለል አድርጌ ነበር ያሰብኩት ወነሱ።
የኢትዮጵያ ስታቲስቲክስ አገልግሎት ህዳር 22 ቀን 2015 ዓ.ም ተመረጠ ባወጣው የከተሞች ስራ አጥነት የሁኔታ ዳሰሳ ጥናት በሀገር አቀፍ ደረጃ እድሜያቸው ከ15 እስከ 29 ከሆኑ 4.1 ሚሊዮን ወጣቶች መካከል 1.1 ሚሊዮን የሚሆኑት ስራ የላቸውም። ይህም በመቶኛ 27.2 በመቶ ማለት ነው። የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ በአሁኑ ወቅት ስራ አጥነት የኢትዮጵያ አንዱ የማክሮ ኢኮኖሚ ፈተና ሆኗል ይላሉ።
ሶስት ዋና የማክሮ ኢኮኖሚ ቻሌንጆች ወይም ተግዳሮቶች ከሚባሉት የውጭ ምንዛሪ እጥረት አለ። አሁን በተለይ ደግሞ ከጊዜ ወደ ጊዜ በጣም የከፋው የኑሮ ውድነት ወይም የዋጋ ንረቱ ኢንፍሌሽን አለ። ሶስተኛው ስራ አጥነት ነው። በተለይ ደግሞ የወጣቶች ስራ አጥነት በከፍተኛ ደረጃ የሀገሪቱ ዋና የማክሮ ኢኮኖሚ ችግር ተብሎ ከሚነሱት ውስጥ ነው። ምክንያቱም የኢትዮጵያ ህዝብ ከ35 ዓመት በታች ያለው 70% 70-75% ነው ተብሎ ይገመታል። ይሄ ማለት እንግዲህ አሁን ባለው ኦልሞስት 80 ሚሊዮን ያህል ወጣትና ታዳጊ የምንላቸው ውስጥ ነው ያሉት። ወጣቶችን ደግሞ ብንወስዳቸው ለምሳሌ ከ15 እስከ 29 አካባቢ ያሉትን ብንል በትንሹ እነዚህ ወደ 30 ሚሊዮን አካባቢ ወጣት አለ ማለት ነው። ይሄ በገጠርም በከተማ የሚገኝ ነው። ይሄ እንግዲህ በየጊዜው ትምህርት እየጨረሰ ቢሆን አንዳንዱ ደግሞ ትምህርቱን እያቋረጠ የተወሰነው ደግሞ ትምህርት ቤትም ሳይገባ እድሜው ለስራ እየደረሰ 15 ዓመትም ወይም 18 ዓመት እየደረሰ የስራ ፍላጎቱ ይጨምራል። በገጠር ያለው በተለይ የኢትዮጵያ አሁን የስራ አጥነት ቁጥር በተለይ በከተማ ወደ 24-27% ነው ተብሎ ይገመታል። ይሄንን ማለት ነው እድሜው ለስራ ደርሶ ስራ መስራት ፈልጎ ለስራ ደግሞ መሰረታዊ የሚባሉ ቅድመ ሁኔታዎችን ያሟላ ሰሚ ስኪልድ ወይም ደግሞ ስኪልድ የምንለው አይነት ሆኖ ብቁ የሆነ ፖፑሌሽን ወይም ህዝብ ማለት ነው። ስለዚህ በዚህን ያህል ስራ ማቅረብ አለብን ማለት ነው። ስለዚህ የስራ ፍላጎት አለ፣ ከዛ የስራ ደግሞ እድል አቅርቦት አለ። እድሜያቸው በየጊዜው ለስራ የሚደርሱ ወጣቶች በዋናነት እነሱ ስለሆኑ ጆብ ማርኬቱ ወይም የስራ እድል ፈጠራ የሚፈልጉት ለእነሱ በበቂ ሁኔታ ማዘጋጀት ማቅረብ ያስፈልጋል።
አሁን የተፈጠረው የስራ አጥነት መበራከት ምክንያት በመንግስትም ሆነ በግሉ ዘርፍ ከፍተኛ መዋለ ንዋይ የሚፈስባቸው ኢንቨስትመንቶች መቀዛቀዝ እንደሆነም ባለሙያው ይናገራሉ።
በፐብሊክ ሴክተር በግል ዘርፉም ከውጭ ሊመጣ ቀጥተኛ ኢንቨስትመንትም እነዚህ በሙሉ ተደማምረው ከፍተኛ የሆነ የመሰረተ ልማት ግንባታ፣ የግል ኢንቨስትመንቶች፣ ፋብሪካዎች፣ እርሻዎች ወይም ደግሞ የአገልግሎት ዘርፍ ላይ ያሉ ኢንቨስትመንቶች፣ ለዛ የሚያስፈልጉ የፋይናንስ አቅርቦት፣ ስራ ለመጀመር የሚያስፈልጉ የኢዝ ኦፍ ዱዊንግ ቢዝነስ የሚባል መሰረተ ልማት፣ በተለይ ደግሞ ጸጥታ፣ እንደዚህ አይነት ቅድመ ሁኔታዎች ከጊዜ ወደ ጊዜ ከባድ ወይም አስቸጋሪ የሆኑ ነው የመጡት ኢትዮጵያ ውስጥ። ስለዚህ ይሄ በአጠቃላይ የሚሆናል የፐብሊክን ፕራይቬት ሴክተር ኢንቨስትመንትም የውጭን የሀገር ውስጥም ቀጥተኛና ቀጥተኛ ያልሆኑ ኢንቨስትመንቶች እየቀነሱ ሲመጡ፣ እነዚያ ኢንቨስትመንቶች ደግሞ አዳዲስ የሚፈጥሩት የስራ እድል በዛው መጠን እየቀነሰ ይመጣል። ከዛው በተቃራኒ ግን ደግሞ መንግስት ይሄንን እንደ ዋና የኢኮኖሚ አቅጣጫና ግብ አድርጎ ደግሞ የሚያዙ እንደ ጠንካራ ጎን የሚያዝ ነው። በተለይ ደግሞ የስራና ክህሎት ሚኒስቴር ተብሎ አንኤምፕሎይመንትን ጆብ ክሬሽንም በሙሉ አንድ ላይ በአንድ ሚኒስቴር መስሪያ ቤት፣ ከዛ ውስጥ ደግሞ ድጋፍ ሰጪ የሆኑ ለምሳሌ የቴክኒክና ሙያ ተቋማት፣ የውጭ የስራ ዘርፍ አገናኝ ተቋማትን፣ ከዚህ ከኢንዱስትሪ ፒስ ጋር ተያይዞ ደግሞ የሰራተኛና አሰሪ ግንኙነቶችን በሙሉ በአንድ ሚኒስቴር መስሪያ ቤት ውስጥ አዋቅሮ ደግሞ ኮምፕሬንሲቭ የሆነ ወይም ጠቅላላ የፖሊሲ አቅጣጫ ደግሞ መንግስት ተከትሎ እየሰራ ያለው እሱ እንደ ጠንካራ ጎን ልናየው እንችላለን።
ወጣት ዳንኤል በቀለ አሸዋ ቴክኖሎጂ አክሲዮን ማህበር በሚል ስም ከጓደኞቹ ጋር ተቋም መስርቶ በኢኮመርስ ዘርፍ ተሰማርቶ ይገኛል። ዳንኤል የስራ አጥነት ችግር መባባስ የሚያስረዳው የትምህርት ስርዓቱ በንድፈ ሐሳብ ላይ የማተኮሩን ውስንነትና የተመራቂዎች በመንግስት ስራ ላይ ብቻ ተስፋ የማድረግ ጠባቂነትን በመጥቀስ ነው።
ያልተሰሩ በርካታ ክፍተቶች በመኖራቸው አሁንም የበለጠ የተመረቀው የሰው ኃይል የስራ እድል እንዳያገኝ ያደረገው ነገር ነው። አብዛኛው ደግሞ ተምሮም ምናልባት እኛ ሀገር ላይ በተለይ የመማር ማስተማራችን ሂደት ቲዎሪ የበዛው የተማርከውን ወደ ስራ አለም ላይ መሬት ላይ የማግኘቱ እድልን በጣም የጠበበ በመሆኑ እሱም ምናልባት ተማሪዎች ተመርቀው በቶሎ ወደ ስራ እንዳይገኙ ያደረጋቸው እንደ ሌላ ሪዝን አድርገን የምናነሳው ነው። እና ምናልባት አንዳንድ ጊዜ ደግሞ እኛ ሀገር ላይ እኔ በጣም የታዘብኩት ምንድን ነው ስራ የሌለው ብቻ ስራ ሳይሆን የአገለውም ጋር ያሉ ክፍተቶች በጣም ከፍተኛ ናቸው። ጆብ ሴኩሪቲ ጋር የምንመጣ የስራ ደህንነት እና ሌሎች ነገሮች ጋር ስንመጣ ከፍተኛ ክፍተቶች አሉ። እነዚህ ነገሮች ምናልባት ወጣቱ በተለይ ያው እንዲጨነቅ፣ የኑሮ ውድነቱ እንዲባባስ፣ አንስታቢሊቲ በተለይ እንዲመጣ ማህበረሰቡም ምናልባት ሀገራችን ላይም እንደዚህ ረፍት እንድናጣ ፖለቲካሊም በብዙ መንገድ ከድህነት ማንገድ የሚፈጥሩ ብዙ ጫናዎች ይኖራሉ። ይሄም ለወጣቱም ሆነ ለመንግስት እንዲሁም ለማህበረሰቡ ብዙ ክፍተቶች ነው የሚያመጣብን።
በአሁኑ ወቅት ታዲያ ተመርቀው ስራ ያላገኙ ወጣቶችን ለትርፍ ካልተቋቋሙ የውጭ ግብረሰናይ ድርጅቶች ጋር በመተባበር የሙያ ስልጠና እንዲሰጣቸው እያደረገ እንደሚገኝ የገለጸው ዳንኤል ወጣቶቹ ልክ እንደርሱ የራሳቸው ስራ እንዲኖራቹ ለማስቻል እየጣረ እንደሆነ ይናገራል።
ዓለም በአሁኑ ዘመን በጣም ማለትቹ ሁኔታ አላት በያስባለው ሁኔታ ለመናገር ብዙ ነገር እጃችን ላይ ነው ያለው። ብዙ ሀብት አለ፣ ብዙ ሪሶርስ አለ። ስለዚህ እሱ መጠቀም የምንችልበት ሁኔታ እንደግለሰብም ማስተባለብም ያስባለው እነሱም እኛ ምን እንላለን ኢንተርኔት ለዓላማ የሚል እንላለን ማህበራዊ ንቅናቄዎችን እናካሄዳለን። እንደ ተቋም ማህበረሰቡን ማንቃትና ተጠቃሚ እንዲሆን የተለያዩ ኢኒሼቲቮችን ቀርጸን እንንቀሳቀሳለን። ባለፈው አመት ላይ ስራ ለሁሉም በሚል አንድ ፕሮጀክት ላውንች አደረግን። በአንድ ቀን ምሽት ውስጥ ኦልሞስት ወደ 1000 ገደማ የሚሆኑ ሰዎች ተመዘገቡ። ከዛ ውስጥ መርጠን ወደ 150 ሰዎችን ስራ አስጀመርን ማለት ነው። ይህንን ምንድነው ስራ ለሁሉም ሰው ስልክ ካለው ሰው እውቀት ካለው ያለውን ነገር በአጠገቡ የሚገኙ ሪሶርሶችን ተጠቅሞ በየቀኑ በየሰዓቱ በየወሩ ገንዘብ ማግኘት የሚችልበትን እድል ነበረ የፈጠር ነው። የኛ አገልግሎቶች ነበሩ። ምናልባት ማርኬት ሊስታችን ሻጭ አለ፣ ግዥ አለ። ስለዚህ ሻጮችን ወደኛ ገበያ ቦታ እንዲያመጡ በማድረግ ባመጡት አምራች ባመጡት ነጋዴ ልክ የሚጠቀሙበትን እድል የፈጠርንበት ሁኔታ ነበረ።
የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ በበኩላቸው ችግሩን በዘላቂነት መፍታት የሚቻለው አሁን ያለውን ሰላምና መረጋጋት የራቀውን ሀገራዊ ሁኔታ በማሻሻል የስራ እድልን ሊፈጥሩ የሚችሉ ኢንቨስትመንቶችን ማሳደግ ሲቻል ብቻ እንደሆነ ያመለክታሉ።
የጸጥታው መደፍረስ አሁን የነበሩ ኢንቨስትመንቶች ጫፍ የደረሱ አልቀው በርካታ ሺህ ወጣቶችን ሊቀጥሩ የነበሩ አዳዲስ ኢንዱስትሪ ፓርኮች፣ አዳዲስ የውጭ ኢንቨስትመንቶች በፊት ደግሞ በተለይ በመንግስት ከፍተኛ የገንዘብና የበጀት ድጋፍ ይሰሩ የነበሩ የካፒታል ፕሮጀክቶች ለምሳሌ መንገድ፣ ኢንዱስትሪ ፓርክ፣ ትልልቅ ፋብሪካዎች፣ የግድቦች የመሳሰሉት እንዳየ ነው። ለምሳሌ ባለፈውም አመት በዚህም አመት አዳዲስ የመንግስት ፕሮጀክቶች አይጀመሩም ተብሎ ያሉትን ማጠናቀቅና ወደፊት መግፋት እንጂ አይጀመርም ሲባል ባቸው አዳዲስ ትልቅ የመንግስት ኢንቨስትመንት አይኖርም። ያ ደግሞ ተጨማሪ ስራ እድል ሊፈጥሩ የሚችሉ ነገሮችን ያቀዘቅዛል ማለት ነው። የተወሰነ የኑሮ ውድነቱን ለማስተካከል ተብሎ ነው ይሄ። ግን ደግሞ በዚህ በኩል የስራ አጥነት ችግሩን የበለጠ ደግሞ ያባብሰዋል ብዬ በግሌ አስባለሁ። እንግዲህ በአጠቃላይ እንደ መፍትሄም ምንድነው በጣም ሌበር ኢንቴንሲቭ የሆኑ አንዳንድ ኢንቨስትመንቶች ብዙ ኢንቨስት አድርገን ከስራ እድል ፈጠራ አንጻር ብቻ ካየናቸው ብዙ ኢንቨስት አድርገን ወደ ትንሽ ስራ የሚቀየረዋል። የድሮውም የኢትዮጵያ ፈጣን ኢኮኖሚ እድገት አስመዘገበች በተባለበት ጊዜ አንዱ የሚነቀፍበት ወይም ክፍተት የሚባለው ምንድን ነው? ያ ትልቅ እና ፈጣን እድገት ወደ መካከለኛ ነው ለዝቅተኛው ማህበረሰብ በተለይ ደግሞ ከተማና በከተማ ዙሪያ ያሉት ከግብርና ውጭ ያሉት ጋር ወደ ስራ እድል ወደ ከፍተኛ የስራ እድል የስራ እድል ማለት ደግሞ ያው በንግድም ሆነ በመቀጠል ወደ ገቢ እና የገቢ መሻሻል አልተቀየረም። ያ እድገት የተወሰነውን የኢኮኖሚ ክፍል ብቻ ነው ያዘው ስለተባለ አሁንም እንደ አቅጣጫ በደንብ ጆብ ኢንቴንሲቭ የሆኑ በአንድ ኢንቨስትመንት ከፍተኛ የስራ እድል ሊፈጥሩ የሚችሉ እንደ ላይት ማኑፋክቸሪንግ የሆኑ ኤክስፓንድ ማድረግና እነሱ ላይ ኢንቨስት ማድረግ ያስፈልጋል እያስባለሁ።
የገንዘብ ሚኒስቴር በዘንድሮ ዓመት በመንግስት ተቋማት ለስራ ቅጥር የሚሆን በጀት አለመያዙን የ2016 ዓ.ም በጀት ዝግጅትን አስመልክቶ ሚኒስትሩ አቶ አህመድ ሺዴ ባለፈው ሰኔ ወር ለሕዝብ ተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት መናገራቸው ይታወሳል። ስራ እያፈላለገች ያለችው ራይል ሲሳይ ግን አሁንም መንግስት ለእርሷና ለመሰል የዩኒቨርሲቲ ምሩቃን ወጣቶች የስራ እድል የማመቻቸት ኃላፊነት እንዳለበት ትሞግታለች።
ይህሉ ዓመት ተምረት ከሰርቴክ ስል ተምረት ከዛ ደግሞ እንደገና አራትና አምስት ዓመት ከዛም በላይ የሚማራሉ ከዛ ወጥተው ደግሞ እንደገና በራስ ከስር ለመነሳት ሙከር ትንሽ ይከብዳል። የተካከል ነገር ቢኖር አሪፍ ነው። በመንግስት በኩል የሆነ የሚደረግ ነገር ቢኖር ማለትም እነዚህ የተመረቀው እንደዚህ አሁን ደግሞ ኤግዚት ኤግዛም በጣም ይከብድ ነበር። በጣም ብዙ ተማሪ ተጨናንቆ አጥንቶ ያለፈ ተማሪ አለ እና የሆነ በነነሱ ቢያንስ የሆነ ነገር ለኛ ቢደረግ ብዬ አስባለሁ።
ወጣት ደረጃ ለሙ በበኩሉ በዚህ ሐሳብ ይስማማም። በስራ ፍለጋ ያሳለፋቸው ያለፉት 2 ዓመታት ግን ቀጣዩን ጊዜ ተስፋ ለማድረግ ከባድ እንዳደረጉበት ይናገራል።
በሚመስለኝ እኔ ይሄንን የቀጠሩን ሁኔታ መንግስት ያው ትኩረት ሰጥቶ ነገሮችን ቢያስተካክል ማለት ነጥብህን እያዩ ያለህን እውቀት ያለህን አቅም እያዩ ቢቀጥሩ ጥሩ ነው እላለሁ። በተለይ ቺኒቺን 2-3 ዓመት በጣም ብዙ አስተኛ የትምህርት ማስረጃ ያላቸው ናቸው እየተቀጠሩ ያሉት። ገባ እዚህ ጋር አንተ ትክክለኛውን ለፍተህ ተምረህ ወይ አስቆ ወረቀት ምንም አይነት ዋጋ የለውም። ገባ ተምረህ ዘመድ ከሌለ ወይ ሰው ከሌለ ምንም አይነት ነገር አይኖርህም። ያው ሰሆነ ተስፋ ማድረግ አይቀርምና ያው ተስፋ ታረጋለ ነገሮች ይሻሻላሉ በሚለው ማለት ነው እንጂ አሁን ባለበት የሚቀጥል ሆነ በጣም ተባር ነው ማለት በየአመቱ የሚመረቀው ብዙ ሰው ነው የሥራ ድል ካላገኘህለት ደግሞ ምንም ትርጉም የለውም ገባው መመረቁ ብቻ ስለዚህ በቀጣይ ተስፋ ይኖራል ብዬ አስባለሁ ምናልባት የሚለወጡ ነገሮች ይኖራሉ ብዬ አስባለሁ
የመንግስት ምላሽ ለማካተት በፌደራል ደረጃ የሥራ ድሎች ለሚያስተባብረው የሥራና ክህሎት ሚኒስቴር የዝግ ግንኙነት ኃላፊ ስልክ ብንደውልም ባለማንሳታቸው ለዛሬ አልተሳካልንም ዩንና መንግስት በ2015 ዓመተ ምህረት 11 ወራት ብቻ ለ3.1 ሚሊዮን ዜጎች የሥራ ዕድል መፍጠሩን ጠቅላይ ሚኒስትር አብይ አህመድ ሰኔ 9 ቀን 2015 ዓመተ ምህረት የመንግስታችን የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት መግለጻቸው የሚታወስ ነው። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ። ከአሜሪካ ድምጽ ራዲዮ የሚተላለፈው የውድ ምሽት መስተዋት መሰናዳችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ አስማማየ ነውና ስመኝሽ ቆየን ወይም ሊሊነን።
በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስተዋት መሰናዳችን አሁንም ከዋሽንግተን ዲሲ መተላለፉን ይቀጥላል። አሁን ግን ሰዓቱ የሙዚቃ ነው።
ዛሬ ምንም የመስተዋት እንግዳ በመሆኔ የሙዚቃ ምርጫው ያው ለኔ ሰጠኝ።
እኔ ደግሞ እንግዳ ተቀበል መሆናችንን ለማሳየት ሳትጠይቀኝም እድሉን ልሰጥ ነበር። ታዲያ በምን ዘናት አደርገናለህ?
በቅርቡ ከወጡ አዲስ ሙዚቃዎች ውስጥ በዩቲዩብ ላይ ከ3 ሚሊዮን በላይ ተመልካቾች ያገኙን የብስራት ሱራፌል ሙዚቃ ድጋብስ።
በነገራችን ላይ ግጥሙን የሚጻፈው በእውቀቱ ስዩም ነው።
እውነት ነው። አድማጮቻችን እንደምትወዱ ተስፋ እናደርጋለን። ወደ ሙዚቃው በብስራስራፊል ሙዚቃ ዘና እንዳላችሁ ተስፋ እናደርጋለን። ዝግጅታችን አሁንም ይቀጥላል። ተከታዩ ዝግጅታችን ምንድነው ሊሚ?
ተከታዩ ደግሞ በኢትዮጵያና ዩናይትድ ስቴትስ ዲፕሎማቲክ ግንኙነትን ጨምሮ ተያያዥ ጉዳዮች ላይ መጽሐፍ የጻፉ አንድ ባለሙያ ያስተዋውቀናል።
ዘነበ ኃይለ ማርያም ገነም የተጽፎ በቅርቡ ለአንባባያን የቀረበ መጽሐፍ ነው። በዲፕሎማትነት ለአስር ዓመታት ለሚጠጋ ጊዜ ያገለገሉት ደራሲ ዘነበ በአሁኑ ወቅት በዳላስ ቴክሳስ በንግድ አማካሪነት እየሰሩ ይገኛሉ። ከ450 ገጾች በላይ ባሉት በዚህ መጽሐፍ ጸሐፊው ያሉት የኢትዮጵያ ዲፕሎማሲ ገጽታ፣ የዲያስፖራው ሚና፣ ኢትዮጵያ ከምዕራብ ዓለም ጋር ያላትን ግንኙነትና ሌሎች ጉዳዮችን በወፍ በረር ቃኝተዋል። ሊወሰዱ የሚገቡ እርምጃዎችን ጠቁመዋል። ሀብታሙ ስዩም በመጽሐፉ ዙሪያ ከአቶ ዘነበ ጋር አጭር ቆይታ አድርጓል። አስቀድመው መጽሐፉን ለማሰናዳት ያበቃቸው ምክንያት ያስረዳሉ።
የውጭ ግንኙነት የመጀመሪያ ስራዬ ነው። እኔ ከውስጤ ያለ ነው። ስለ ኢትዮጵያ ታሪኮች፣ ስለ ኢትዮጵያ ውጭ ግንኙነቶች፣ የውጭ ጉዳይ የሚሰሩ ሰዎች ያውቁታል። የመዝገብ ቤት አለ እዛ ውስጥ። በጣም በቃ የትም ላይብራሪ ተገብቶ ሊገኙ የማይችሉ መረጃዎች አሉ። ሁልጊዜ እየሄድኩኝ ፋይሎችን እያወጣሁኝ ማስታወሻዎችን፣ ደብዳቤዎችን፣ የኢትዮጵያ መንግስታት የተጻጻፉትን ከጥንት ከአጼ ኃይለሥላሴ ከንጉሱ ዘመን ጀምሮ የተጻጻፉ ደብዳቤዎች፣ ብዙ ሰነዶች አሉ እና ከውስጤ አይጠፋም ያ ይህንን በአንድ ወጥና በተዘጋጀ በተጠናቀረ መልኩ ግን የተዘጋጀ መጽሐፍ የለም። ይሄ ትላንትና ወይ ከትላንትና ወዲያ ተነስቼ የጻፍኩት ሳይሆን በጊዜ ሂደት ያጠራቀምኩት አሰብ ወደ 20 አካባቢ አመት ነው የሚሆነው። ይሄ በማስታወሻ ያስቋቸው ነገሮች ነው አቀናጅቼ አጠናቅሬ ወቅታዊ አድርጌ ለማቅረብ የፈለኩት። ራሱ ኮንክሉሲቭ ነው ማለት ግን አልችልም።
በዚህ መጽሐፍ የመጀመሪያ ምዕራፎች ላይ ኢትዮጵያ እንደ ሀገር ያለችበትን ደረጃ በወፍ በረር ቃኝተሃል። የተጋረጡባትን ችግሮች ታስቃኛለህ። ከነዚህ ችግሮች መካከል አንዱ ኢኮኖሚዋ ላይ የተጋረጡ ሙስና፣ የውጭ ምንዛሬውን የሚመለከቱ ችግሮችን የመሳሰሉ የተነባበሩ ችግሮች ናቸው። እነዚህ ችግሮች በሀገር ውስጥ ከሚተገበሩ ኢኮኖሚያዊ ነክ ፖሊሲዎች ተሻግሮ ኢትዮጵያ በምታራምዳቸው የውጭ ፖሊሲዎች አይን መቃኘታቸው ያለው ፋይዳ ምንድን ነው?
የውጭ ጉዳይ ወይም ደግሞ የዓለም አቀፍ ግንኙነት ባለሙያዎች ሲናገሩና ሲጠነጥኑ የአንድ ሀገር የውጭ ፖሊሲ የውስጥ አስተዳደር ነጸብራቅ ነው ይላሉ። በተለይ እንደ ኢትዮጵያ ላሉ ሀገሮች የውስጥ የሚደረጉ ነገሮች ብዙ በውጭ ምንዛሬ የሚገዙ ነገሮች አሉና ውስጥ ያለ ችግር ካልተስተካከለ ከውጭ ያለውን ነገር ፊክስ ሊያረጋች፣ በተለይ በኢኮኖሚው አኳያ ስናይ የኑሮ ውድነት፣ የውጭ ምንዛሬ የተደረሰ፣ የብር ዋጋ ስለተደረሰ እያልን የምናየው ነው እና ዘርፈ ብዙ የሆኑ ነገሮች የተያያዙና የተቆላለፉ ነገሮች አሉ እና አሁን ባለን ሰዓት አፍታቱ ይህንን ለማሳየት ትንሽ ከበድ ይላል። በአጭሩ እንዳልኩት የውስጥ ግንኙነት የውጭ ግንኙነቱን ሊወስንና ሊገድብ ይችላል።
በዚህ መጽሐፍ ላይ ከተነሱት ሌሎች ጉዳዮች መካከል አንዱ ደግሞ በውጭ ሀገራት የሚኖሩ ኢትዮጵያንና የኢትዮጵያ መንግስታት ያላቸው ውስብስብ ግንኙነት አንዱ ነው። የኢትዮጵያ ዲያስፖራ ለኢኮኖሚ ያለውን አበርክቶት፣ ለሰብአዊ መብት መከበር ያለውን ተቆርቋሪነት አንስተዋል። በሌላ በኩል ደግሞ መሰረት ከሌላቸው መረጃዎች ስርጭትና ማህበራዊ ሚዲያ አጠቃቀም ጋር ያሉ አሉታዊ ተጽዕኖዎችንም አንስተዋል። በመንግስትና በኢትዮጵያ ዲያስፖራ መካከል ያለው የውስብስብ ግንኙነት የሚያሻሽሉ መላዎችን በመቃኘት ረገድስ የምታምነው የተሻለው መንገድ ምንድን ነው?
አንድ ግለሰብ የተናገሩት ነገር አለ። ኢትዮጵያዊ የትም ይሁን የት ልቡ ኢትዮጵያ ውስጥ ነው የሚባል ነገር ተናግሯል። እውነት ነው። እኔም ስለ ኢትዮጵያ ስለገደደኝ ነው ይችኛዋን መጽሐፍ አንድ ላይ አጠናቅሬ ለማቅረብ የሞከርኩት። ዋና ኢትዮጵያ ሀገር ውስጥ ያለው የመንግስትን ሂደትና ስርዓት ተጽዕኖ ያሳድራሉ። በእርግጥ ይሄ የሚታይ ነው። ከአጀማመሩ አሁን ያለው ስርዓት በጣም ሁሉም ሰው ተነሳስቶ የደገፈበት ሁኔታ ነበረ። አሁን ደግሞ በተለያዩ አቅጣጫዎች የመቃወምና ነገሮችን በተለየ አቅጣጫ ማየት ሁኔታዎች ይታያሉ። ይሄ ደግሞ አዲስ ነገር አይደለም። ያለው ኃይል ተጽዕኖ ያሳድራል። በተለይ ለውጭ ግንኙነት ያለውን ሚና በጣም በከፍተኛ ሁኔታ ነው። በምን አይነት ስልት ነው መፍታት የሚቻለው የሚለውን ለመመለስ በመጽሐፉ ላይ በትንሹ ጠቅሼዋለሁ። ቀለል አድርጎ ለማስቀመጥ ያንን አንደኛው የኦፒኒየን ፖልስ የሚባል አለ። በምንኖርበት ሀገር አሜሪካ ሁልጊዜ ኦፒኒየን ፖልስ ይሰበሰባል። ከህዝቡ ማለት ነው። ከእያንዳንዱ፣ ከትንሽ ከትልቁ፣ ከህፃን ከአዛውንቱ፣ ከወንድ ከሴቱ ምንድን ነው አስተሳሰባቸው የሚለው ይሰበሰባል። ከዛ ያ ይተነተናል። ኦፒኒየን ፖል በዛ አይነት መልኩ ፖሊሲና አቅጣጫዎችን ነድፎ የህዝቡን ፍላጎት ለማርካት የሚሄድበት ሁኔታ ነው ያለው። ወደኛ አገር ስንመለስ ወደ ኢትዮጵያ ማለት ነው ብዙ የተተበተቡ ነገሮች አሉ። እነዛን እንዴት ነው መፍታት የሚቻለው የሚለው አቅጣጫ ማስቀመጥ ያስፈልጋል። የመጽሐፉ ዋናው ዓላማ ስልት ወይም ደግሞ ስትራቴጂዎችን ማስቀመጥ ነው። እያንዳንዱ አገር ስትራቴጂ ወይም ስልቶችን ያመላከተ ነው።
በዚህ መጽሐፍ ላይ ሰፋ ያለ ስፍራ ከሰጣቸው ጉዳዮች መካከል አንዱ ምዕራባውያን ሀገራት ከኢትዮጵያ ጋር ያላቸው ወቅታዊ ዲፕሎማሲያዊ ሁኔታና ቻይናን የመሰሉ ሀገራት እያደገ የሚገኘው ቀጠናዊ ዲፕሎማሲያዊ ይዞታቸው ነው። ከምዕራባውያን ጋር ያለው ግንኙነት የመጥበቅ የመላላቱ፣ ቻይናን የመሰሉ ሀገራት ቀጠናዊ ተጽዕኖ ፈጣሪነታቸው መበርታቱ የቅርብ ጊዜ አንኳር ምክንያቶች ምንድን ናቸው ማለት እንችላለን?
ይሄ ሲብላላ የቆየ ነው። በታሪክም የነበረ ነው። በመጀመሪያው ዓለም ጦርነት፣ በሁለተኛው ዓለም ጦርነት፣ በቀዝቃዛው ጦርነት በተለይ ማለት ነው የቀዝቃዛው ጦርነት ላይ የዚህ አይነት አሁን የምናየው አይነት የሚመስል ነገር ግን ከረር ያለ አዝማሚያ ነበረ እና በተለይ ራውያዊ ዓለም ተጽዕኖ በኢትዮጵያና በአፍሪካ በአጠቃላይ ያለው ሁኔታ እየቀዘቀዘ መምጣት ራሱን የቻለ እይታ ያስፈልገዋል። ነገር ግን ከኢትዮጵያ አኳያ ስናየው የኢትዮጵያ ምስራቅ ዓለም ማለት ከቻይና ጋር ያላት ግንኙነት መጠናቀሩ በተለይ ይሄ ብሪክስ የሚባለው አዲስም ባይሆን በቅርብ የተቋቋመው ብራዚልን፣ ራሽያን፣ ህንድን፣ ሳውዝ አፍሪካን፣ ቻይናን የያዙ ሀገሮች ማለት ነው። በዚህም ደግሞ ኢትዮጵያ ተጋብዛለች እንደ አንድ ሀገር እንደ አባል ማለት ነው። ሌላው ቻይና ያላት ከፍተኛ ከልማት ላይ ያላት ተሳትፎ ነው። በአፍሪካ በአጠቃላይ በተለይ በኢትዮጵያ ማለት ነው። የቻይና ብድር በጣም ቀላል እና ነገሩ ሚስጥሩ የማይታወቅ ምን እንደሚያዝ እንደማይታወቅ በምዕራቡ ዓለም የሚተች የብድር አይነት ነገር ግን ቀለል ያለ በፍጥነትና በሚታዩ ነገሮች ላይ የሚውል ያበድር የሚያሳይ ነው እና ይሄ ቻይናን የበለጠ ተጽዕኖ የማሳደር እና ለውጦችን የማምጣት በሀገር ላይ ማለት ነው። ነገር ግን ደግሞ የምዕራቡ ዓለምን ስናይ ብድራቸው ብዙ መስፈርቶችን በተለይ ደግሞ በዚህ በሂውማን ራይት ማለትም በመብቶች ዙሪያ ይህን አላረጋችሁም፣ ይህን ስላላረጋችሁ አንሰጣችሁም፣ ይህን ብድር አንሰጣችሁም የሚሉት ነገር ስላለ ያ እንዲቀዘቅዝና ልዩነቱ እንዲሰፋ እየራቀ መምጣቱ ነው። ሌላው ደግሞ ያው እንደምናየው ዳያስፖራ የሚጫወተው ሚና አለ። ውጭ የሚገኘው ትውልደ ኢትዮጵያዊና ኢትዮጵያ ወዳጆች መንግስትን በመቃወም በተለያዩ የሚያሳድሩ ተጽዕኖዎች አሉ። ይህም ተጽዕኖ እንዳለው ነው የማስቀምጠው። የበለጠ ዝርዝሩ ደግሞ እንዳልከው 500 ምናምን ገጽ ትንሽ ደቂቃ
ሰፊ መጽሐፍ እንደመሆኑ መጠን ትልቅ ቅኝት የሚጠይቅ ነው። ሌላው ጉዳይ ኢትዮጵያ ከሁሉም የዓለም ሀገራት ጋር ማለት ይቻላል ታሪካዊና ወቅታዊ ግንኙነቷን ይቃኝህበት፣ የወደፊት ግንኙነቷ ምን መሆን እንዳለበት ያመላከትክበት ሰፊ ምዕራፍ አለ። ከ180 በላይ ሀገራትን የዘረዘርከው የተዘረዘሩበት መንገድና የጠቆምክበት መንገድ የራሱ ትኩረት የሚስብ ነው። አብሮ ደግሞ የሚነሳ ሌላ ደግሞ ጥያቄ አለ። ኢትዮጵያ እንግዲህ በምስራቅ አፍሪካ የምትገኝ ታዳጊ ሀገር እንደመሆኗ እኒህን ሁሉ የዲፕሎማቲክ ተልእኮዎች ለማስፈጸም የሚያበቃ አቅምም አንገብጋቢ ምክንያቶችም የሏትም። ከተወሰኑት ጋር ያላት ግንኙነት መከለሱ ብቻ በቂ ነው የሚል መከራከሪያ ሊያነሱ ይችላሉ። በዚህ ደረጃ ዲፕሎማሲው መታየት አለበት እንድትል ያደረገህ ምክንያቶች ምንድን ነው?
ያንዳንዱ አገር ለኢትዮጵያ የሚያመጣው ጠቀሜታ አለው፣ በአንድም ሆነ በሌላው ማለት ነው። የግንኙነት ፈርጁን ማስፋት ደግሞ የበለጠ ጠቀሜታ ያመጣል ብዬ አምናለሁ። ወደዛ ስመለስ ደግሞ ወደ አቅሙ፣ ምክንያቱም ኢትዮጵያ ደሃ ሀገር ነች፣ ይህንን ለማስፈጸም አቅም ይጠይቃል ብለው በእርግጥ የሚሞግቱ ሰዎች ሊኖሩ ይችላል። አሁን ያለንበት የቴክኖሎጂ ዓለም ነው። ይሄ ሳይበር ዲፕሎማሲ የሚባል ነገር አለ። አሁን ዓለም ሰፊ ነች። ነገር ግን በመረጃ መረብ በኢንተርኔት በጣም ማጥበብ ይቻላል። አንድ ሀገር በእርግጥ ትራዲሽናል ዲፕሎማሲውን ከወሰድን ይሄ ኤምባሲ ሄዶ ከፍቶ ኮንስላር አፌርሱን ከፍቶ በዛ ሂደት ካሰብ ነው ይከብዳል። ነገር ግን ለግንኙነት አንድን ሰው ከሌላ ሰው ጋር ለመገናኘት ወይም ለአንድ ሀገር ከሌላ ሀገር ለማገናኘት አንድ ሚኒስትር ከሌላ ሚኒስትር ጋር ለማገናኘት የሚቻልበት ሁኔታ አለ። በተለይ በዚህ በኮቪድ ብዙ ነገሮች እንደሚቻሉ ያየንበት ነው ያስተዋልንበት ነው እና ይቻላል ነው የምለው ወንድም አለ።
በጣም አመሰግናለሁ ዘነበ። በስተመጨረሻ የመጪ ዘመን እቅድህን ባጭሩ ንገረን። አሁን የጻፍከው መጽሐፍስ በዋነኝነት እንዲለውጥ የምትፈልገው የአንባቢ ማህበረሰብ አለ ወይ?
ሊጠቅማል ብዬ ያሰብኩት በመጀመሪያ ደረጃ ቋንቋውን እንዳየው እንግሊዘኛም ቢሆን በጣም ቀጥታና ያልተወሳሰበ ነው። የዲፕሎማሲ ቋንቋ ራሱን የቻለ የተወሳሰበ ነገር ይኖረዋል ነው እና ማንኛውም ሰው ማንበብ ይችላል አንደኛ ሁለተኛ ደግሞ በውጭ ጉዳይ ሚኒስቴር የሚገኙ ዲፕሎማቶች አሉ የተመደቡም ያልተመደቡም ዲፕሎማቶች አሉ ይሄ እንደዚህ አይነት የተጠናቀቀ የተዘጋጀ መጽሐፍ ግን እንደሌለ ነው የደረስኩበት ይሄን ይጠቅማቸው ይችላል ሶስተኛው በኢትዮጵያ ውስጥ የሚመደቡ የውጭ ዲፕሎማቶች አሉ ወደ 120 አካባቢ ሳይሆን አይቀሩ ኤምባሲዎች አሉ የውጭ አገር ኤምባሲዎች አሉ ኢትዮጵያ ውስጥ የኮንስላ ጽህፈት ቤቶችም እንደዚህ አሉ ለነዚህ ሰዎች ለነዚህ ለውጭ የተመደቡ ኢትዮጵያ ውስጥ ያሉ ዲፕሎማቶች ይሄን መጽሐፍ ቢደርሳቸው ስለ ኢትዮጵያ አጠቃላይ የሆነ ደምሳሳ አጠቃላይ የሆነ ፒክቸር ይዛሉ ማለት ነው የፖለቲካ ሳይንስ እና ኢንተርናሽናል ሪሌሽን ተማሪዎች በውጭ የሚኖሩ ኢትዮጵያኖችና ትውልድ ኢትዮጵያኖች ሰፋ ያለ ነገር ያሳያቸዋል ብዬ እገምታለሁ ወደፊት ምንድነው የምታቀደው ብለህ ነው የጠየከኝ ሪዮ ጀመርኩት መጽሐፍ አለ እሱን ጽፋለሁ ኢትዮጵያ ውስጥ ትምህርት ቤት ሆስፒታል መክፈት እቅድ አለኝ እንደዚሁ ደግሞ በዚሁ በአለም አቀፉና በኢንተርናሽናል ሪሌሽኑ ኢትዮጵያን የመደገፍ ኢትዮጵያ ፍቅር ነች ወንድማለ እሷን የማሳየት ነው ህይወቴ
እጅግ በጣም አመሰግናለሁ ዘነበ ኃይለ ማርያም ገነሜ በቅርቡ አንሊሽንግ ዲፕሎማቲክ ዳይናሞ ኢትዮጵያ አምባንድ ዌስተርን ሎስ ቻይናስ ራይዝ የተሰኘ የኢትዮጵያን መልካ ዲፕሎማሲ የሚቃኝ መጽሐፍ ለአንባቢዎች ያቀርባል ከሱ ጋር የተያያዙ ሐሳቦችን ስላካፈልከን እጅግ በጣም አመሰግናለሁ
እኔም በጣም ነው የማመሰግነው
ጋችንን አቶ ዘነበ ገነሜን ከባልደረባችን ሀብታሙ ስዩም ጋር ለነበራቸው ቆይታ እናመሰግናለን።
በተጨማሪም ከዘገባን ስቶስ ከቅንብር አብሮን ያመሹትን ባልደረቦቻችን እንዱ እናመሰግናለን። ያ ማለት ፕሮግራማችንን ወደ ማጠቃለሉ ተቃርበናል ማለት ነው።
ትክክል ነው። ከዛ በፊት ግን አሁንም አንድ የመሰናበቻ ሙዚቃ የመምረጥ እድል ለመረቀልህ ነው።
በደስታ ነው የምቀበለው። እኔ ብቻ ሳልሆን አብዛኞቹ የሚወዱትን አንጋፋውን የሙዚቃ አባት ማህሙድ አህመድን ተረሳሽ ወይ ልቀብስ።
በስመ አብ ምን ጨምሮ አድማጮቻችን በብዙ አይነት ትዝታ ወደ ኋላ ሊጓዙ ነው ማለት ነው። የማህሙድ ተረሳሽ ወይ ይቀጥላል።
አድማጮቻችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ተላልፎ የቆየው የውድ ምሽት መስተዋት መስራታችን በዚህ ይጠናቀቃል። በሁሉም ስፍራ ካሉ መላ ባደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ አስማማየ ነውና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም ደናደሩ።